በባህር ዳር ተወልዶ ያደገው ዋሴ ሙልጌታ ከልጅነቱ ጀምሮ የማንበብና የመመራመር ፍቅር እንደነበረው ይናገራል። ነገር ግን አምሽቶ የማንበብና የማጥናት ፍላጎቱ መብራት ይቆጥራል በሚሉ ሰበቦች ይደናቀፉበት እንደነበረም ነው የሚያስታውሰው። ይሄ አባባል ታዲያ አሁን ላለበት የኃይል ቁጣቢ የሆነ የኤሌክትሪክ ምጣድ መነሻ ሆኖታል።
መብራት ማጥፋት ባላሉ መብራት ቆጥራል እየተባለና ለምንድነው መብራት አጥፋት ባለው ዋይ ይሄን ያህል ማጥናት እየፈለጉ ያ ነገር ኤሌክትሪክ በቃ በአእምሮ የተቀርጾ ቀረ። በቃ ኢነርጂ መቆጠብ የሚለው ነገር በቃ ተግባረድ ገብቼ ከተግባረድ ከዛ ቆጣ ሁሉ መጣሉን ሰራ ነበርና ከዛ በኋላ በቃ ይሄ ኤነርጂን ኮንሱም የሚያደርገው እንዴት አድርጌ ነው የምቀይረው? ፕላስ ደግሞ ትልቁ የሀገራችን ችግር የሚጨፈጨፈው እንጨት ነው ዋናው ኢንቫይሮንመንታል አክቲቪስት ምንድነው ምጣድ ለመጋገር የሚወጣው እንጨት በጣም ትልቅ እንጨት ነው። ሌላውም ሸክላው ምጣዱ ለመስራት ሁሉ የሚወጣው እንጨት በጣም አይነት እንጨት። ይህን ቴክኖሎጂ በኤሌክትሪክ ውስጥ 60 ዓመት ሙሉ እስካሁን ድረስ ይህን ቴክኖሎጂ በጣም እንደው የሚያሳፍር ነው። ስንት ጊዜ ይነገራል ግን አንድ ሰው ወይም አንድ ተቋም ይህንን አክሽን ውስጡ ዲዛይን ያደረገ ሰው የለም። ዋስ ኤሌክትሮኒክስ ግን ያው 20 ዓመቴ ነው ካለው ምጣድ ጋራ ታወዳድ በእንጀራው ለምሳሌ ያው በአንድ ቁራሽ እንጀራ ነው የሚያንሰው። አሁን ይሄ 40 ሴንቲሜትር ነው ልቁ 54 ሴንቲሜትር ነው እስከ 60 ሴንቲሜትር አለ። ግን በሚዛን አድርገ ነው እኩል ባላንስ ብናደርግ የኔን እንጀራ 32 ዋት ነው ኮንሱም ብታደርግ በኢትዮጵያ እንጀራ የተጋገረው ስፔ 106 ዋት ነው ምትበይ ምጣዲያ ሰባን ብቻ ብትተካው ስንትና ስንት ሜጋዋት የአባይ ግድብ ያህል ግድብ ነው ሴል ምናደርግ።
በሶስት እጥፍ የሀይል ቅናሽ አላት የዋስ ምጣድን ለመስራት ታዲያ የአመታት የሙከራና የጥረት ጊዜውን ያሳለፈው ዋሴ ከአዲስ አበባ ወደ ካናዳ በመሄድ ኑሮውን ካናዳ ካደረገ በኋላ ጥረቱን በትምህርት በማስደገፍ ለማሳደግ ቢሞክርም የሄደበት መንገድ ግን ከተለመደው ወጣ ያለ ነበር። ይህም ህልሙን ለማሳካት የወሰደው ምርጫ መሆኑን ይናገራል።
እና ዩኒቨርሲቲ ገባው ዩኒቨርሲቲ ደግሞ የሚያስተምረው ያን ጊዜ ሶፍትዌር ነው ወይ ሃርድዌር እና ለእኔ ላለኝ ህልም ድሪም አይሆንም። ከዛ ኮሌጅ ገባው ኮሌጅ ሲገባ የምፈልገው ትምህርት አገኘ ኤሌክትሮኒክስ ኢንጂነሪንግ ነው። እዛ ተማር ኮሌጅ ያን ጨረስኩኝ። ከዛ ፉል ታይም እየሰራው የተለያየ ካምፓኒ እየሰራው በፓርት ታይም ግን ቤቴ ሁሉ ጊዜ ምጣዱ የምቀጠቅጠው ምጣዱ ሳንሳሽን አንድ ጊዜ መጀመሪያ አናሎግ የሆነ ምጣድ ሰራው ካናዳ ገበያ ላይ ዋለ። ከዛ ካስተመር ፊድባክ መጡ ብዙ ኮምፕሌን መጣ። ያን ፕሮዳክት አቆምኩና ወደ ዲጂታል ቴክኖሎጂ ለመቀየር ደግሞ ሌላ አመት ወሰደ። እንጀራ ማሽን ደግሞ አለኝ እንጀራ ማሽን ውስጥ ገባመ እና ቶሮንቶ 2006 ላይ ከፍቼ ዋስ እንጀራ ብዬ ሸጥ ነበረ።
በንግድ ዓለም ውስጥ መውደቅና መነሳት እንደሚያጋጥም ከህይወት ተሞክሮ የተማረው ዋሴ የእንጀራ ማምረቻ ማሽኑ ጥሩ እየሰራ ያለ የጋዝ መስመሩን በኤሌክትሪክ መስመር እንዲቀይር ከአቅሙ በላይ የሆነ ገንዘብ በመጠየቁ ምክንያት ለኪሳራ ተዳርጎ ድርጅቱን ለመዝጋት እንደተገደደም ነው የሚናገረው። ታዲያ ይሄ የመውደቅና የመነሳት የሙከራ ሂደት ገንዘቡን ብቻ ሳይሆን በኑሮ ላይ በሚደቅነው ፈተና ምክንያት ትዳሩንም አብሮ ማጣቱን ይናገራል። ዋሴ ግን ኪሱ ውስጥ የነበረች $20 ብቻ ይዞ ታክሲ እየነዳና በሳምንት ከ90 ሰዓት በላይ እየሰራ ገንዘብ አጠራቅሞ ወደ ቀደመ ስራ መመለሱን ነው የሚያስረዳው።
እዛ ምክንያት ከስር የወጣሁኝ ፕሮጀክት ካላቆም ካልፈልግም ማለች ቤጆች እና እዛ ቤቴን ሁሉ ነገር ሎስ አረፍ ግን ምንድን ነው ያን ሰዓት ገንዘቡ ነው እንጂ የጠፋው ኖሌጁ አስቴር አብሮ ነው ያለው እና ጊቫፕ አለ ነው። ከዛ እንደገና ታክሲ በሳምንት 9 ሰዓት እየሰራ ከዛ ባንክራፕሲ ያልኩኝ ካናዳ ወዲያው በአንድ ወር ያጠፋሁት ገንዘብ ሁሉን በጠበቃ ሳሳይ በአንድ ወር ዲክሌር አፕሩቭ አደረጉ። ከዛ ደግሞ እዚህ ባንክ ምርት የነበረው ቆመ ማለት ነው። ከዛ ታክሲ ምሰራውና ያን አድርጌ ለአንድ አመት ከሁለት ወር ምናምን $90,000 ሴባ ነው። እንግዲህ $20 ቀርቶ መኪና ጋዝ ሁሉ የሚሞላበት የለኝም ነበር በአንድ ወር። ከዛ ያን አደረኩና ሬስቶራንት ከፈቱ ካናዳ ዋስትጋ ሬስቶራንት። ከዛ ሬስቶራንቱ በጣም ቆንጆ ገንዘበቻችን መለ ከዛ በኋላ ሪከቨር ማለት ጀምር። ግን ከዛ ዋስ ዲጂታል ምጣድ የሚለቀ ሲንግል ፕሮጀክት የሚለው ላይ እዛ ላይ ፎከስ አድርጌ ዋስ ዲጂታል ምጣድን ሰራው።
የዋስ ዲጂታል ምጣድ በአሁኑ ሰዓት በአሜሪካ በካናዳ እና በተለያዩ የአውሮፓ ሀገራቶች የሚሸጥ ሲሆን በተለየ መልኩ በዓለም ዙሪያ ለማስተዋወቅም የማህበራዊ ድረገጹ ትልቅ ሚና እንደሚጫወት ዋሴ ይናገራል።
ሶሻል ሚዲያ ማርኬቲንግ በጣም ጎበዝ ነኝ። ሶሻል ሚዲያ ማርኬቲንግ ነው። ለምሳሌ አንድ ቢዝነስ ከፍተሽ በር ከፍተሽ የምጠብቂበት ዘመን አልፏል። የ65 ዓመት ሽማግሌ ጉግል አድርገው ቤታቸው የሚሄዱበትን ሆቴል ወይም ደግሞ የሚገዙትን እቃ ሪቪው ካነበቡ በኋላ ነው ያንቃ ሚዲያ። ስለዚህ ሶሻል ሚዲያ እኔ በየቀኑ ስለ ፌስቡክ፣ ስለ ጉግል፣ ስለ ዩቲዩብ ኤቭሪዴ አንድ ነገር ሳላነብ አልተኛም። ለምሳሌ አሁን ስዊድን ቢዝነሱ ስለሆነ ካለ ቁጭ ብዬ በአንዴ ራን አደርገዋለሁ። በአንዴ በስልክ ካርጊ ፕሮዳክት ጨርሷል እና ሶሻል ሚዲያ ነው የሚጠቀመው።
በተጨማሪም ሟሴ ባሁን ሰዓት በደብረ ብርሃን ከተማ ፋብሪካ እያስገነባ ሲሆን በተለየ መልኩ የድርጅቱን ሰራተኞች ያማከለ የትርፍ መጋራት ያለበት የንግድ ሞዴል እንደሚጠቀም ነው የሚያስረዳው።
የኔ ቢዝነስ ሞዴል ሪቻርድ ብራንሰን የሚባል ሀብታም አለ። ሪቻርድ ብራንሰን ማለት 88 ካምፓኒ ያለው ቨርጂን ኤርላይን ቨርጂን ኦነር እና ብዙዎቹን እንዴት ነው የሰውዬ 88 ካምፓኒ ይሄ ስለሱ በጣም አነበኩና የምከተለው የሱ ቢዝነስ ሞዴል የሱ ቢዝነስ ሞዴል እንዴት መሰለሽ ለምሳሌ ኢትዮጵያ መጣሁ ኢትዮጵያ መጣሁና ወደ 5-6 ሰዎች ቀጠርኳቸው። ከዛ ከእነሱ ውስጥ ሁለት መረጡ። ሁለቱን መርጬ ደግሞ ዝከፍላቸዋለሁ ፕላስ ከእያንዳንዱ ምጣት ደግሞ ገንዘብ ያገኝ። ከዛ 6 ወር እኔ አቋቁማቸዋለሁ አብሬ እየሰራሁ በኋላ እንደ ራሳቸው ካምፓኒ ያደረግና እኔ ኤክስፖርት አልፋ ስለ ገንዘብ አለ ሁሉም ማወራሽ ገንዘብ አለ ለኔ ዋናው አርክ የለም። የሚቀጥለው ጀነሬሽን 60 ዓመት ሙሉ ያልተቀየረ ቴክኖሎጂ ምን አርክ የለም በሚል ነው የምታገረው።
ዋሴ ሙልጌታ በቀጣይም ህብረተሰቡና ሀገሩን የሚጠቅም ስራ ለመስራት ፍላጎት እንዳለውና የጀመረውን እንደሚያስፋፋ ገልጾ ወጣቶች የሱን ህይወት እንደምሳሌ በመውሰድ ሳያቋርጡ እንዲጥሩም መክሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።